ተገነ ይሁን ዛሬ የምንማረው ስለ መንፈስ ቅዱስ ጥምቀት ነው። ጌታ ይመስገን። ጌታችን ኢየሱስ ክርስቶስ አገልግሎት ከመጀመሩ በፊት በምድር ላይ ሥጋ ለብሶ በተመላለሰበት ጊዜ የመጀመሪያው በሕይወቱ በሕዝብ ፊት ያካሄደው አንድ ነገር ቢኖር የውሃ ጥምቀት መውሰድ ነበር። ይህንን ጥምቀት ያካሄደ የነበረው ሰው ማን ይባላል? መጥምቁ ዮሐንስ ይባላል። እና መጥምቁ ዮሐንስ ያጠምቀ የነበረው ጥምቀት በቤተ ክርስቲያን ሰዎች ከሚጠመቁት ከውሃ ጥምቀት የተለየ ነው። በቤተ ክርስቲያን የሚካሄደው ጥምቀት፣ በአብ በወልድ በመንፈስ ቅዱስም የሚካሄደው ጥምቀት ለየት ያለ ምክንያትና ሁኔታ አለው። ይሁን እንጂ ዮሐንስ የሚያጠምቀው ጥምቀት በቁጥር 11 ላይ እኔ ስለ ንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል፣ መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥላል እያለ ስለ ጌታ ስለ ኢየሱስ ክርስቶስ ሲሰብክ ነበር። እና መጥምቁ ዮሐንስ በዚህ ቦታ ላይ የራሱን ጥምቀት በሰጠው ስም ነው የሚታወቀው። የመጥምቁ ዮሐንስ ጥምቀት የውሃ ጥምቀት እኔስ ለንስሐ በውሃ አጠምቃችኋለሁ ይላል። እና በውሃ የሚካሄድ ጥምቀት እንደሆነ እናያለን። እና ምክንያቱም ምንድን ነው? ሰዎች የዮሐንስን መልእክትና ስብከት ከሰሙ በኋላ ንስሐ ሲገቡ በሕይወታቸው ልባቸው ሲነካ እግዚአብሔር እንደበደሉ ሲታወቃቸው በዚያን ሰዓት ወደ ዮሐንስ ይመጡና ይህንን የንስሐ ጥምቀት ይጠመቃሉ። በመጽሐፍ ቅዱስ ውስጥ ጥምቀት ብዙ አይነቶች ናቸው። ከዮሐንስ በፊትም በተለያየ ጊዜ አይሁዳውያን በታሪካቸው አህዛብ የነበሩ ሰዎችን ወደ አይሁድ እምነት ሲቀበሉ ጥምቀት ያካሄዱ እንደነበረ በታሪክ መጽሐፍቶች ይገልጻሉ። እና እነዚህ አይሁዳውያኖች ያልነበሩ አህዛብ ወደ ጌታ ሲመጡ ምን ያደርጋሉ? የስርዓት ባለው መንገድ የብሉይን ትምህርት ይማራሉ፣ ይገርዟቸዋል ወንዶቹን፣ እና የውሃ ጥምቀትም ይሰጧቸዋል። እና ውሃ ውስጥ ከተዋቸው አንድ ጊዜ ጠልቀው ሲወጡ ፍጹም አይሁዳዊ ሆነው እንደወጡ ነው የሚነገርላቸው። ደግሞም በመጽሐፍ ቅዱሳችን ስንመለከት በሐዋርያው ጳውሎስ በአንደኛ ቆሮንቶስ ላይ ሲነግረን ሙሴ እስራኤላውያኖችን እየመራ ከግብፅ ምድር ሲወጣ በሙሴ መሪነት ከኋላው ተከትለው የሄዱት የነበሩት እስራኤላውያኖች በደመናና በባህር ተጠመቁ ይላል እግዚአብሔር ቃል። ስለዚህ አንድ ነገር ውስጥ ሙሴ ሲገባ በደመና ውስጥ ሲያልፍ በባህር ውስጥ ሲያልፍ ተከትለውት ሲሄዱ ከሙሴ ጋራ የመተባበር ጥምቀት እንደተጠመቁ ይነገርላቸዋል። ስለዚህ እስራኤላውያኖች ጥምቀት እግዚአብሔር በሙሴ አማካኝነት ላመጣላቸው ነፃነትና አርነት፣ በሙሴ አማካኝነት እግዚአብሔር ከግብጽ ምድር አውጥቶ ወደ ተስፋይቱ ምድር ሊወስዳቸው ሲፈልግ ሙሴን ለመተባበር ከተሰጠው ራእይና መልእክት ጋራ መስማማታቸውን ለመግለጥ እስራኤላውያኖች ያደረጉት መንፈሳዊ እርምጃ እንደሆነ እንደሚታይ አርጎ ያስረዳናል። በዚህ ቦታ ላይ ዮሐንስ የሚናገረው ጥምቀት በመጽሐፍ ቅዱስ ውስጥ በጣም ጎልቶ የሚታይ ጥምቀት ነው። ዮሐንስ የነቢይነት አገልግሎትን ከጀመረበት ጊዜ ጀምሮ እስከሚያጠናቅር ድረስ በማጥመቅ በጣም ይታወቅ እንደነበረ እንመለከታለን። ነገር ግን ዮሐንስ መጥምቁ አገልግሎት በመጽሐፍ ቅዱስ ሁላችንም እንደምናውቀው ለጌታ መንገድ የሚያዘጋጅ ነቢይ ስለነበረ ጥምቀቱን በሚያካሄድበት ጊዜ ሰዎች ወደ እሱ ጋር ሲመጡ የሚያስደንቅ ነገር እንደነገራቸው እዚህ ላይ ልብ እንላለን። እኔስ ለንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። ክብር ለእግዚአብሔር ይሁን። መንሹም በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ምን ያደርጋል? ያቃጥለዋል ይላል። በመንፈስ ቅዱስና በእሳት ያጠምቃል። ብዙ የእግዚአብሔር ሰዎች እነዚህን ሁለት ነገሮች በመንፈስ ቅዱስ እና በእሳት የሚለውን በሁለት አይነት መልክ ለየብቻ የሚያውባቸው ሁኔታዎች አተረጓጎሞች በቤተክርስቲያን ውስጥ በብዙ መንገድ በመጽሐፍቶች ላይ ሲገለጡ በስብከቶች ሲገለጡ ይታያል። በዚህ ቦታ በመንፈስ ቅዱስ የሆነ ጥምቀትን ከእሳት ጥምቀት ሰዎች ይሲለዩት አንዳንዶቹ ራሱን የቻለ የተለየ የእሳት ጥምቀት ክርስቲያኖች ሊለማመዱ እንደሚችሉ ሁሉ ያስተማሩ ሰዎች አሉ። ነገር ግን የእግዚአብሔርን ቃል በዚህ ቦታ ላይ سنመለከት የጌታችን ኢየሱስ ክርስቶስ ጥምቀት በመንፈስ ቅዱስ የሆነው ጥምቀት ለበጎ ከእግዚአብሔር ጸጋ ከእግዚአብሔር ምሕረት የተነሳ ለክርስቲያኖች የእግዚአብሔርን ጸጋ ስጦታ በመስጠት የሚካሄደው ገምቢ ጥምቀት ሲሆን ሁለተኛው ጥምቀት በእሳት የሚካሄደው ግን ፍርድን እንደሚያመለክት እናያለን። ምክንያቱም ቁጥር 12 ላይ መንሹም በእጁ ነው ይላል። አውድማውን ፈጽሞ ያጠራል ስንዴውን በጎተራ ይከታል ገለባውን ግን በማይጠፋ እሳት ያቃጥለዋል። ወደፊት ጌታችን ኢየሱስ ክርስቶስ ከምድር ላይ ከአጽናፈ ዓለሙ ክፋትን ኃጢአትን እርኩስ የሆኑ ነገሮችን በሙሉ ሙልጭ አርጎ የሚያስወግድበትን ጥምቀት ነው የሚያሳየው። ያ ጥምቀት የእሳት ጥምቀት የእግዚአብሔርን ፍርድና ክፋትን ለማስወገድ ጌታ የሚወስደውን እርምጃ ያሳያል። ክብር ለእግዚአብሔር ይሁን። አሁን እኔና እናንተ ዛሬ የምንመለከተው የመንፈስ ቅዱስን ጥምቀት ነው። መንፈስ ቅዱስ ጥምቀት ምን ማለት ነው? ይህንን ሁኔታ በቀላል በሆነ መንገድ ለመረዳት መንፈስ ቅዱስ ሰዎች ሲጠመቁ በመጽሐፍ ቅዱስ በስራ ላይ የዋሉ ቃሎችን ያወጣን እንመለከታለን። እነዚህ ቃሎች በርከት ያሉ ናቸው። ምናልባት ወደ አንድ አምስት ያህል የሚሆኑ ማየት እንችላለን። የመጀመሪያው መጠጣት የሚል ቃል በመጽሐፍ ቅዱስ ውስጥ አለ። ሁለተኛው መቀበል የሚል ቃል አለ። ሶስተኛው መንፈስ ቅዱስ ወረደባቸው በእንግሊዝኛ fall on them በላያቸው ላይ ወደቀ እንደ አንድ ጊዜ ወረደ የሚለው ነው። በጣም graceful የሆነ ቃል በላያቸው ላይ ወረደባቸው። ሌላ መፍለቅ ሌላው ደግሞ የምንመለከተው ቃል መሞላት። እነዚህን ቃሎች እናያለን። ያንዳንዳቸው መንፈስ ቅዱስ ጥምቀት በተካሄደበት ጊዜ የተገለጡ ቃሎች እንደሆኑ በማሰብ እናያቸዋለን። መጠጣት ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ ይሄንን ቃል ይናገራል። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ ብሎ ጌታ ተናገረ። ይሄንን ጌታ ሲናገር በዛ ቦታ ላይ በርሱ የሚያምኑ ሊቀበሉት ስላላቸው ስለመንፈስ እንደተናገረ የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 37 ቁጥር 38 ላይ ስናነብ እናያለን። በኔ የሚያምን መጽሐፍ እንዳለ አለ ጌታ ኢየሱስ ከሆዱ የሕይወት ውሃ ወንዝ ይፈልቃል አለ። ይጠጣል፣ ከዛ በኋላ ምን ያረጋል? ይፈልቃል። እነዚህ ሁለቱ አብረው የተያዙ ነገሮች እንደሆኑ እንመለከታለን። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችን አንዱን መንፈስ ምን አርገናል? ጠጥተናል ይላል። ይህንን ጥቅስ ብዙ የእግዚአብሔር ሰዎች በሁለት አይነት መንገድ ይተረጎማሉ። የመንፈስ ቅዱስን ጥምቀት ሊያሳይ በሚችል መልክ የሚታዩ ትርጉሞች እንዳሉ ሌላ ጊዜ ወደፊት አሳያችኋለሁ። ይሁን እንጂ መንፈስ ቅዱስን መቀበልን መጠጣት ብሎ በዚህ በቆሮንቶስም ላይ አንዱን መንፈስ ጠጥተናል ይላል። መንፈስ ቅዱስ ወደ ሰዎች ውስጥ የሚገባበትን ሁኔታ መጽሐፍ ቅዱስ ሲገልጽ፣ ሁለተኛው ቃል የምንመለከተው መቀበል የሚል ነው። በሐዋርያት ሥራ ምዕራፍ 8 ቁጥር 15 ላይ እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸልዩላቸው እና ሲጸልዩላቸው መንፈስ ቅዱስን መቀበል መጠጣት፣ ከዛ ደግሞ ምንድነው መቀበል። የሐዋርያት ሥራ ምዕራፍ 8 ቁጥር 17 ላይ በዚያን ጊዜ እጃቸውን ጫኑባቸው መንፈስ ቅዱስንም ተቀበሉ ይላል። መንፈስ ቅዱስን መቀበል ማንን የተቀበሉት? መንፈስ ቅዱስን ተቀበሉ። እግዚአብሔር ይመስገን። የሐዋርያት ሥራ ምዕራፍ 10 ቁጥር 47 ላይ ስንመለከት በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ ይላቸዋል። ስለዚህ መንፈስ ቅዱስ ወደ ሰዎች ሲመጣ መቀበል መጠጣት ምንድነው የሚቀበሉ ሰዎች መንፈስ ቅዱስን እንደሚቀበሉ ነው። ምንድነው የሚጠጡት? አንዱን መንፈስ ጠጥተናል። መንፈስ ቅዱስን መጠጣት እንዴት ደስ የሚል ቃል ነው። ደስ አይልም? መንፈስ ቅዱስን መጠጣት መንፈስ ቅዱስን መቀበል። የሐዋርያት ሥራ ምዕራፍ 19 ቁጥር 2 ላይ አንዳንድ ደቀ መዛሙርቱንም አገኘ፣ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። መቀበል ክርስቲያኖች መንፈስ ቅዱስን መቀበል፣ ጌታን መቀበል ብቻ አይደለም ያለው፣ መንፈስ ቅዱስን መቀበል እንዳለ መጽሐፍ ቅዱስ ያሳያል። ሌላው ቅድም እንዳልኳችሁ መውረድ፣ መንፈስ ቅዱስ በሰዎች ላይ ሲመጣ ያለውን መውረድ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ እንዴት ደስ ይላል። መንፈስ ቅዱስ ምን ያረጋል አለ? እናንተ ላይ ይወርዳል። በወረደ ጊዜ ኃይልን ትቀበላላችሁ። እሱ ሲወርድ ኃይል በላችሁ ላይ ይመጣል። በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። በሐዋርያት ሥራ ምዕራፍ 11 ቁጥር 15 እና 16 ላይ ለመናገርም በጀመርኩ ጊዜ ይላል ጴጥሮስ ሲናገር ቆርኔሌዎስ ቤት መንፈስ ቅዱስ ለኛ ደግሞ በመጀመሪያ እንደወረደ ለነርሱ ምን አረጋላቸው? ወረደላቸው። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስን ምን ማረጋልን? መጀመሪያ መጠጣት፣ ሁለተኛውስ መቀበል፣ ደግሞ ምን አየን? ወረደባቸው። መውረድ ክብር ለእግዚአብሔር ይሁን። አያችሁት? እነዚህ ሁኔታዎችን ስንመለከት መውረድና መጠመቅ አንድ መሆናቸው በሐዋርያት ሥራ ላይ የጴጥሮስ ንግግር እንደሚያሳይ ልብ በሉት። የሐዋርያት ሥራ ምዕራፍ 11 5 እና 16 ላይ ለመናገር በጀመርኩ ጊዜ መንፈስ ቅዱስ ለኛ ደግሞ በመጀመሪያ እንደወረደ ለነርሱ ምን አረጋላቸው? ወረደላቸው። ዮሐንስ በውሃ አጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለው የጌታ ቃል ትዝ አለኝ አለ። እነዚህ የቆርኔሌዎስ ሰዎች በላያቸው ላይ መንፈስ ቅዱስ የወረደባቸው ጴጥሮስ እንደሚናገረው ጌታ የተናገረው ነገር ዮሐንስ በውሃ ጠመቀ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለው ትዝ አለኝ ይላል። ስለዚህ የወረደባቸው ሰዎች ምን ያረጉ ናቸው ማለት ነው? በመንፈስ ቅዱስ የተጠመቁ ናቸው። እግዚአብሔር የተመሰገነ ይሁን። ሌላው የምንመለከተው ቃል መፍለቅ የሚለው ነው። ዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ ነው በእኔ የሚያምን መጽሐፍ እንዳለ ቀድሜ አንብቤዋለሁ። ቁጥር 37 ላይ ኢየሱስ ቅጥያ ነው የሕይወት ውሃ ወንዝ ከሆዱ ምን ያረቃል? ይፈልቃል፣ ይወርዳል፣ እንጠጣለን፣ እንቀበላለን። ደግሞ በዚህ ቦታ ላይ ምን ይለናል? ይፈልቃል። መንፈሳዊ ነገር ትምህርት ብቻ ቢሆን መጽሐፍ ቅዱስ ውስጥ የተባለው ነገር በትምህርትና በእውቀት ብቻ የሚሆን ቢሆን ኖሮ ብዙዎቻችን በእግዚአብሔር ቤት ለረጅም ጊዜ መኖራችንን እኔ ዳውት አረጋለሁ። መጽሐፍ ቅዱስ የሚናገራቸው ነገሮች የሚሆኑ ነገሮች ነው የሚናገረው፣ በሰዎች ህይወት ውስጥ የሚሆኑ ናቸው። መንፈስ ቅዱስን መጠጣት፣ መንፈስ ቅዱስን መቀበል፣ መንፈስ ቅዱስ መውረድ። አያችሁ? ደግሞ አሁን መንፈስ ቅዱስ ምን ማረግ? መፍለቅ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ከየት ይፈልቃል ነው ያለው ኢየሱስ ክርስቶስ? ይወርዳል ይላል ቅድም ስንመለከት። አሁን ደግሞ የህይወት ውሃ ወንዝ ከምኑ? ከሆዱ ይፈልቃል። ይወርዳል፣ ይፈልቃል፣ እንጠጣለን፣ እንቀበላለን። የሚገርም አይነት እይታ ነው። እግዚአብሔር የተመሰገነ ይሁን። አያችሁት? ሰው ሊበላው የሚፈልገውን ምግብ በደንብ አድርጎ ያሸተዋል፣ ያጣጥመዋል፣ ልብ ብሎ ያየዋል። መንፈስ ቅዱስን ለመጠጣት ልብ በሉ፣ ልብ በሉ። እንጠጣለን፣ ክብር ለእግዚአብሔር ይሁን። እንቀበለዋለን፣ ደግሞም በላያችን ላይ ይወርዳል ደግሞም ከውስጣችን ይፈልቃል ምን አይነት ጸጋ ነው ምን አይነት በረከት ነው ይሄ ትምህርት አይደለም ቀን ተማረን ብለን ምን ሄደው አይደለም ምን ጓጓው ነው አያችሁት እግዚአብሔር ስም የተባረከ ይሁን ምንድነው የሚፈልቀው ከውስጣችን ደስታ ይፈልቃል ነው ያለው ሳቅ ይፈልቃል ነው ያለው እንደዚህ ይሆናል ነው ያለው ሰዎች መንፈስ ቅዱስ ሲሞሉ ብዙ አይነት ነገር በህይወታቸው ይሆናል ያንን በኔጌቲቭ ለመናገር አይደለም የህይወት ውሃ ወንዝ ከሆዱ ይፈልቃል መንፈስ ቅዱስ ውስጥ የገባበት ሰው ሲፈልቅ ከውስጡ የሚናገረው ነገር ከአፉ የሚፈሰው ነገር በሙሉ የህይወት ውሃ ወንዝ መፍሰስን ያሳያል እግዚአብሔር ይሄን ጸጋ ይስጣን እግዚአብሔር ይሄን እንድንናፍቅ ይርዳን ሌላው ምንመለከተው ቃል መሞላት የሚለው ነው በዮሐንስ በሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ በሁሉም መንፈስ ቅዱስ ሞላባቸው ይሄኛው ደግሞ አፍ የሚያስከፍት ነው ሞላባቸው መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ሞላባቸው አለ የሚባለውን ውስጣዊ ክፍላቸውን በሙሉ ጢም አርጎ ገባና ሞላባቸው እንዴት ያለ መታደል ነው መንፈስ ቅዱስ ውስጥ ገብቶ ሞላ ሲባል እግዚአብሔር የተመሰገነ ይሁን ሰዎች ቤታችን መጥተው የተወሰነ ቦታ ይዛሉ የተወሰነ ነገር ነው ቦታ የሚይዙት ያለን ነገር የትኛውም ነገር ሞላ ምንለው ነገር ሁሉ የተወሰነ ቦታ አለው መንፈስ ቅዱስ ሞላ ማለት እጅግ ልዩ ነገር ነው እግዚአብሔር የተመሰገነ ይሁን መንፈስ ቅዱስ ሞላባቸው የሐዋርያት ሥራ ምዕራፍ 4 ቁጥር 31 ላይ ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ በሁሉም መንፈስ ቅዱስ ሞላባቸው ይሄ ሲደገምና ያለን በምዕራፍ 2 ቁጥር 4 ላይ ተሞሉት እንደገና ምዕራፍ 4 ላይ ደግሞ ሲጸልዩ ሞላባቸው ውስጣቸው ገብቶ ሞላባቸው የሚፈልቅ ስለሆነ ኮንቲኒቲ ያለው የሚቀጥል ቀጣያ ማቋረጥ መሞላት በሰዎች ህይወት እንደሚካሄድ ይሄ ክፍል ያሳየናል የሐዋርያት ሥራ ምዕራፍ 6 ቁጥር 3 ላይ ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን መንፈስ ቅዱስ በሰዎች ጋር ሲኖር የመሞላት ነገር እነዚህ ሰዎች የተጠመቁት በመንፈስ ቅዱስ ቀደም ብሎ ነው ግን ውስጣቸው ግን የመንፈስ ቅዱስን መገኘት መጽሐፍ ቅዱስ ሲገልጽ ምን ይላል መሞላት ብሎ ሲገልጽ እናያለን የእግዚአብሔር ስም የተባረከ ይሁን ናይሄኛው መሞላት በሐዋርያት ሥራ ምዕራፍ 6 ቁጥር 3 ላይ ያለው ልብ በሉት እንደገና ላንብብላችሁ ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን ሰባት ሰዎች ከናንተ መረጡ ለዚህ ጉዳይ እንሾማቸዋለን በቤተክርስቲያን ጭቅጭቅ ነበረ ከግሪክ ሀገር የመጡት አይሁዳውያኖችና በኢየሩሳሌም ከሚኖሩት ጋራ መበለቶቻችን ተበደሉ ያሉ የግሪኮቹ አማረሩ ችላ ተባሉብን አሉ ግንያቱም ብዙ ጊዜ ምን አይነት ሁኔታ ነበር ከግሪክ ሀገር የሚመጡትን እንደ ንጹህ አይሁዳዊ የማየት ነገር ችግር ያለ ይመስላል እና ያ ባያዝ ቤተክርስቲያን ውስጥ አስቸግሮ ይሆን ናቅናቅ አረጓቸው እና ሲበደሉባቸው እንደ መበለቶቻችን ተበደሉ ተናቁብን አሉ ከዛ በኋላ ሐዋርያቶች እኛ ማዕድን ማገልገል አንችልምና ከመካከላችሁ መንፈስ ቅዱስ እና ጥበብ የሞላባቸውን ሰዎች ምን አርጓሉ ምረጡና እናንተና እነሱንኛ እንሾማቸዋለን አሉ። በሐዋርያት መካከለ የነበሩት በሙሉ በመንፈስ ቅዱስ የተጠመቁ ናቸው። ሁሉም ተጠምቀዋል። ግን እነዚህ የሞላባቸው ምን አይነት ናቸው? ከሌላው የሚለዩት ሁሉም ተጠምቋል። የመንፈስ ቅዱስ ሙላትን ጠብቆ የሚኖር ሁሉም አይደለም። አያችሁት ሁሉም ተጠምቋል። ሁሉም በመንፈስ ቅዱስ ጥምቀት አሉ ግን ከመካከላቸው እንዴት ነው የሚያቋቸው እነዚህን ሰዎች የሞላባቸው መንፈስ ቅዱስ አይታይም በምን እንደም ይታወቁት እነዚህ ሰዎች መንፈስ ቅዱስ የሞላበት የሚለውን ቃል ሰዎችን ስታዩ ልትረዱ ትችላላችሁ really ነግዘ ይሄ ሰው ብቻውን አይደለም እቺ ሰው ብቻዋን አይደለችም የእግዚአብሔር መንፈስ የሞላባት ሰው ነው የእግዚአብሔር ጸጋ ያለው ሰው ነው ምናልባት ቋንቋችን ልዩ ልዩ ሊሆን ይችላል ስለዚህ እግዚአብሔር ጸጋና መንፈስ የሞላባቸው የተመረጡት ሰዎች ተመልከቷቸው ታሪኳቸውን አንዱ ስጢፋኖስ ነው ምን አይነት ሰው እንደሆነ ተመልከቱት እግዚአብሔር ነገር በውስጡ የሚፍለቀለቅበት ብርቱ ሰው ነው ተመልከቱት ለዲያቆንነት ተመረጠ ነገር ግን ከዛም አልፎ ብዙ ነገሮችን ያገለገለ በመሰዋዕትነት ወደ ጌታ የሄደ ሰው ነው እና ሁሉም በመንፈስ ቅዱስ ተሞልቶ ተጠምቀዋል ነገር ግን ሙላት ሁሉ ጊዜ ግን የሚታይባቸው ዛሬ አግኝታቸዋቸው ፕሮግራም በሌለበት በድንገት አይታቸዋቸው መንፈስ ቅዱስ የሞላባቸውን ሰዎች ማየት ተለየ ነገር ነው ክብር ለእግዚአብሔር ይሁን በሐዋርያት ሥራ ምዕራፍ 9 ቁጥር 17 ላይ ሐናንያም ሄዶ ወደ ቤቱ ገባ እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱ በመጣበት መንገድ የታየ ኢየሱስ ነው ደግሞም ታይ ዘንድ መንፈስ ቅዱስ ይሞላብህ ዘንድ ላከኝ ምን ያረግብህ ዘንድ ይሞላብህ ዘንድ ምን ሊሞላበት መንፈስ ቅዱስ ሊሞላብህ ላከኝ አለው እግዚአብሔር የተመሰገነ ይሁን ወገኖቼ ጌታ ኢየሱስን ሰው አግኝቶ በመንፈስ ቅዱስ እንዲሞላ በጣም እጅግ መናፈቅ አለበት መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለው ሐዋርያው ጳውሎስ ትልቅ ሐዋርያ ትልቅ አገልጋይ ሊሆን ያለ እግዚአብሔር ሰው ነው ሐናንያ በጌታ ተልኮ ራእይ ያየ ወደ ጳውሎስ ሄደ ከዛም ደግሞ እጁን ጭኖ ጸለየበት መንፈስ ቅዱስን ጳውሎስ ተሞላ በሐዋርያት ሥራ ምዕራፍ 13 ቁጥር 52 ላይ በደቀ መዛሙርትም ደስታና መንፈስ ቅዱስ ሞላባቸው ምክንያቱም በዛ ተቃውሞ ነበር ታሪኩን ብትመለከቱ ምዕራፍ 13 ቁጥር 52 ላይ እና ነገር ግን እነዚህ ደቀ መዛሙርት ግን ብዙ ደስታ በውስጣቸው መንፈስ ቅዱስም ሞላባቸው ይላል ጣም አስቸጋሪ ተቃውሞ ችግር ባለበት ሁኔታ ከእግዚአብሔር ጋር አካሄዳቸው አድርገው የጌታ ቅዱሳን ሲመላለሱ የእግዚአብሔር ጸጋ በውስጣቸው ምን ይሆናል የመንፈስ ቅዱስ ሙላት ይታያል ክብር ለእግዚአብሔር ይሁን እነዚህ ከላይ የተጠቀሱት ቃላቶች የመንፈስ ቅዱስ ጥምቀት በሰው ውስጥ ሲካሄድ የሚሆነውን ሁኔታ ያሳያሉ እነዚህን ቃሎች አካላዊ በሆነ አይነት መንገድ በውጫዊ መልክ ማሰብ በጣም ትልቅ ችግር ላይ ሊጥለን ይችላል ብዙ እግዚአብሔር ሰዎች እንደሚስማሙበት ደግሞም ከመጽሐፍ ቅዱስም سنመለከት በሰው ውስጥ የሚካሄድ የእግዚአብሔር ሥራ ነው የውሃ ጥምቀት የሰው አካልን ይነካል የመንፈስ ቅዱስ ጥምቀት ግን የሰውን ውስጥና መንፈስን ይነካል እግዚአብሔር የተመሰገነ ይሁን ስለዚህ የመንፈስ ቅዱስ ጥምቀት በሰው ህይወት ውስጥ ሲካሄድ በመንፈስ የሰውን ውስጣዊ መንፈሳዊ ነገርን የሚነካ እንደሆነ ልናስብ ያስፈልጋል ጌታ የተመሰገነ ይሁን ይህ ጥምቀት እንዳየነው ቃላቶቹ ከላይ ይወርዳል ከውስጥም ይፈልቃል እንዴት ነው ይሄ ሊሆን የሚችለው ባለፈው በዚህ ቦታ እንደተናገርኩት የመንፈስ ቅዱስ ስለ መንፈስ ቅዱስ ስለ መንፈሳዊ ነገር መጽሐፍ ቅዱስ የሚናገራቸው ነገር አካላዊ ሁኔታዎችን እንደምንረዳ ለመገንዘብ መሞከር ችግር ላይ ይጥለናል አንድ እግዚአብሔር ሰው በጣም ጥሩ ምሳሌ ይናገራል ለዚህ ነገር ኢየሱስ ክርስቶስ የተናገረው ነገር እናንተ በእኔ ስትሆኑ እኔም በእናንተ እንዴት ነው የሚሆነው እኛ በሱ እሱ በእኛ ዋንዳችን እዛ ካለን አንዱ ነው መጠቃለል ያለበት እኛ በሱ እሱ በእኛ እንዴት ነው ይሄን መረዳት የሚቻለው እኔ በአብ እንዳለው አብ በእኔ እንዳለ ይላል መንፈስ ቅዱስ ይወርዳል ከውስጥ ደግሞ ይፈልቃል እና ይሄ እግዚአብሔር ሰው በጻፈው መጽሐፍ ላይ ሲናገር በጣም ጥሩ የሆነ መግለጫ ይናገራል እና ሰዎች ሲጠመቁ አንዳንድ ሰዎች በአንድ ፏፏቴ ስር ሆነው ሊጠመቁ ይችላሉ ይላል ውሃ ላያቸው ለምን ያረገ እየፈሰሰ አንዳንዶች ደግሞ ያለው ውሃ ውስጥ ሊገቡ ይችላል ከውስጥ ሊወጡ ይችላሉ ይላል እና ብዙ አይነት ሁኔታዎች በፊዚካል ሁኔታም ይታያል ይሁን እንጂ የመንፈስ ቅዱስ ጥምቀት ከኔና ከናንተ ህይወት ውስጥ ምን ይሆናል በመንፈሳዊ ህይወታችን ላይ የሚካሄድ የእግዚአብሔር አስገራሚ ሥራ እንደሆነ እንመለከታለን ክብር ለእግዚአብሔር ይሁን ስለዚህ መንፈስ ቅዱስ ወረደብኝ ብላችሁ ልትሉ የምትችሉት ሁኔታ ሊታወቃችሁ ይችላል ፈለቀ በውስጤ ልትሉት የምትችሉ ሁኔታ ሊታይ ይችላል ጠጣሁኝ የምትሉት ረካው የምትሉት ነገር ሊሆን ይችላል ብዙ ጊዜ ብዙ የመንፈስ ቅዱስ ሁኔታ አንዳንድ ሰዎች እንደ ማዕበል የሆነ ነገር ይታወቃቸዋል። አንዳንድ ሰዎች ደግሞ እንደ እሳት ነው በውስጤ ተቀጣጠለ እሳት ነደደብኝ ይላሉ። አንዳንድ ሰዎች ዘይት እንደ ዘይት በውስጤ ፈሰሰ ይላሉ። በዘይት ይመስሉታል፣ በእሳት ይሆን ይመስላል፣ በማዕበል በነፋስ መልክ ሆኖ ደግሞ ያለ ሊሆን ይችላል። ለምምዶቻችን ሁላችንም بنናገር እነዚህ ሁኔታዎች በጣም ይታያሉ። አንዳንዱ የሚያረካ በቃ የህይወት ውሃ እንደፈለቀ በእውነትም የህይወት ውሃ የሚለውን ቃል የሚቀርብ ለምምድ የተጠጋ ነገር በህይወታቸው እንዳዩ ሰዎች ሊናገሩ ይችላሉ። አሰራርም ልዩ ልዩ ነው ይላል አንደኛ ቆሮንቶስ 12 ላይ። ስለዚህ እግዚአብሔር መንፈስ ቅዱስን የሚሰጥበት ሁኔታው ብዙ አይነት መልኮች ሊታዩ ይችላሉ፣ አሰራሮች ሊለያዩ ይችላሉ። ሁሉም በመጠጣት መልክ አገኘው ላይል ይችላል፣ ወረደብኝ ሊል ይችላል። አንዳንዱ ላይ ሲወርድበት ሊታወቀው ይችላል። አንዳንዱ ላይ ደግሞ ሲጠጣ ነው የሚታወቀው። አንዳንዱ ደግሞ ከውስጡ ፈልቆ ሲወጣ ሲፈስ ነው የሚታወቀው። ናይሄንን ሁኔታ እግዚአብሔር መንፈስ በሰዎች ህይወት ውስጥ የሚያደርገው ነገር ባንድ መልክ አካሎ በልምምድ አጥሮ ማስቀመጥ በጣም በጣም ትክክል አይሆንም። ክብር ለእግዚአብሔር ይሁን። ጌታችን ኢየሱስ ክርስቶስ ሰዎች መንፈስ ቅዱስ ሲሞሉ ምን እንደሚሆኑ የተናገረውን ነገር እንደገና ተጨነነና ያለን ዮሐንስ ወንጌል ምዕራፍ 7 ቁጥር 38 በኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ምን ያረጋል? ይፈልቃል። ይሄ በጣም ቁልፍ ነገር ነው። መንፈስ ቅዱስ ወርዶ ጠጥተ ነው ተቀበለ ነው ራሱን በማይገልጥ ሁኔታ ልክ አለ አይደለም እንዴት ነው እሱ ውጦ ቁልጭ አይነት ነገር ምንም አይነት ማኒፌስት በማረግ ሁኔታ ገብቶ የተገባ የሚባል አይሆንም። እንዴ የሞላ ነገር ይፈሳል፣ የገባው የመንፈስ ቅዱስ ነገር ይፈልቃል እግዚአብሔር ቃል እንደሚለው። ስለዚህ መንፈስ ቅዱስ ወደኛ ጋር ሲመጣ የሚሆነው ነገር እንመለከታለን። ጌታ ኢየሱስ እንዳለው ይፈልቃል። ይሄንን ሁኔታ በጥሩ ሁኔታ ለማየት እንድንችል ሐዋርያት ሥራ ምዕራፍ 2 ቁጥር 4ን መመልከት ነው። እና የሆነው ነገር ስቴፕ ባይ ስቴፕ እንመለከተዋለን። ምዕራፍ 2 ቁጥር 1 ያዋርያ ሥራ በዓለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው፣ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉ መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ክብር ለእግዚአብሔር ይሁን። ጌታችን ኢየሱስ ክርስቶስ እነዚህ እንደ ቀመዛሙርት በኢየሩሳሌም ቆዩ ብሏቸዋል። ከዛ በኋላ ይሄ ጌታ የሰጣቸውን መመሪያ መቆየትን በስን ለምን ያህል ጊዜ አረጉት? ኦልሞስት ለ10 ቀን ጊዜ ያህል በአንድ ቤት ውስጥ ተሰብስበው ነበር። ስንት ናቸው እነዚህ ደቀ መዛሙርት? 120 ናቸው። በዚያ መካከል ካሉት መካከል የጥቂቶቹ ስም በዚህ ቦታ ላይ ተጠቅሷል። የጌታ 11 ደቀ መዛሙርቶች አሉ። ተመልከቱት ቁጥር 13 ምዕራፍ 1 ላይ በገቡ ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስ፣ ያዕቆብም፣ እንድርያስ፣ ፊሊጶስ፣ ቶማስ፣ በርቶሎሜዎስ፣ ማቴዎስ፣ የልፊዮስ ልጅ ያዕቆብም፣ ቀናተኛ የሚባለው ስምዖንም፣ ያዕቆብ ልጅ ይሁዳም፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። ስለዚህ መንፈስ ቅዱስን እንደሚጠመቁ አብ የሰጠውን የተስፋ ቃል ጠብቁ አላቸው ጌታ ኢየሱስ። ያ የእግዚአብሔር መንፈስ በእናንተ ላይ መንፈስ ቅዱስ በወረደ ጊዜ ኃይልን ትቀበላላችሁ፣ ከዚያ በኋላ ምን ትሆናላችሁ? ምስክሮቼ ትሆናላችሁ ብሏቸዋል። እና ኢየሱስ ካረገ በኋላ ወደሚሰበሰቡበት ወደዚህ ቤት ገቡ። በሰገነት ላይ ነው ቤቱ ያለው መሰብሰቢያ ቦታው። እነዚህ በስማቸው የተጠቀሱት ብዙ ስማቸው አልተጠቀሱም አሉ 120 የሚሆኑ ቁጥር 15 ነውት። በዚያም ወራት ጴጥሮስ 120 በሚያህል ሰዎች ማህበር አብሮ በነበሩ በወንድሞች መካከል ተነስተው ይላል 120 የሚያህሉ ነበሩ። ስለዚህ ተሰብስበው በሙሉ በአንድነት ጌታ የሰጣቸውን የተስፋ ቃል እየጠበቁ ነበር። እንዴት ነበር የሚጠብቁት? አያችሁት? በጸሎት በጸሎት ይላል። ክብር ለእግዚአብሔር ይሁን። ቁጥር 14ን ተመልከቱት። እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹ ጋር በአንድ ልብ ሆነው ለጸሎት ምን ያረጉ ነበር? ይተጉ ነበር። በመንፈስ አንድነት ሐሳባቸው በአንድ ጉዳይ ላይ ተይዞ ለጸሎት እየተጉ መንፈስ ቅዱስ ወደነሱ እስኪመጣ ይጠብቁ ነበር። ክብር ለእግዚአብሔር ይሁን። የእግዚአብሔር ጊዜው ደረሰ ሰዓቱ እና ምዕራፍ 2 ላይ መንፈስ ቅዱስ ሲመጣ ድንገት ነው የመጣው። ክብር ለእግዚአብሔር ይሁን። እንዴት ነው የመጣው? ሊመጣ ነው ሰዓቱ ደረሰ ተብሎ አይደለም፣ ድንገት ነው እንደሚነጥቅ አውሎ ነፋስ የመጣው። እና በአላምሳ የተባለው ቀን በደረሰ ጊዜ የሚል ቃል አለ። እግዚአብሔር ሆን ብሎ አውቆ ነው መንፈስ ቅዱስን መላክ ሆን ብሎ ነው እግዚአብሔር ከዚህ ቀን ጋር ያደረገው። በአላምሳ የሚባለው ጊዜ ብዙ ሰዎች ከተለያየ ቦታ ታሪኩን እንደምትመለከቱት ምዕራፍ 2 ላይ ዝቅ ብላችሁ ብትመለከቱ ከሰሜን አፍሪካ ከኤዥያ ማይነር አይሁዳውያኖች ወደ አይሁድነት የመጡ አህዛብ ሁሉ ለዚህ በዓል በሚሰበሰቡበት በጣም ከፍተኛ ሃይት እንደሆነ ታይም ላይ ነው መንፈስ ቅዱስ ይወረደው። ህዝብ ተሰብስቦ በኢየሩሳሌም ግጥግጥ ብሎ ባለበት ጊዜ በሰገነት ውስጥ 120 ተሰብስበው ይያሉ። ሁሉም በአንድ ልብ ሆነው አብረው ሳሉ ይላል። ይሄን ቃል በጣም እግዚአብሔር እንደፈለገው ምዕራፍ 2 ቁጥር 1 ላይ መደገሙን ልብ በሉት። ሁሉም በአንድ ልብ ሆነው አብረው ሳሉ። ምክንያቱም ሰው የጠማው ሰው ምንድነው የሚያረጋው? ጠማውን ነገር ይፈልጋል። እና ሲንግል ማይንድ ናቸው እነዚህ ሰዎች፣ የተከፋፈለ ሐሳብ የላቸውም። መንፈስ ቅዱስን ለመቀበል እግዚአብሔር የሰጣቸውን ተስፋ እየጠበቁ በዛ ሁኔታ ላይ በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ምን መጣ? ድምጽ መጣ። እግዚአብሔር የተመሰገነ ይሁን። እንደዚህ ያለ ነገር በጣም የሚያስደንቅ ነው። እና ይሄን እንደዚህ ያለ ልክ ራሱን የሆነ ድምጽ ሰማሁ ልላችሁ አልችልም። ያኔ ነበርውን ያልሰማ ከዛ ጋር ማነጻጸር አይቻልም። እና አንድ ጊዜ ሳገለግል አንድ ቦታ በጣም ብዙ በብዙ መቶ የሚቆጠሩ ሰዎች ተሰብስበዋል። እና እንጸልይ በየሰላቸው በዛ ቦታ ላይ ታላቅ የሆነ ድምጽ መጣ። ኦ የሚል የተቀመጠው ሰው ሁሉ የቆመው ሰው ሁሉ ቴፕ ይዞ የሚቀዳው ሁሉ ወደቀ በሙሉ እንዳለ። የእግዚአብሔር ኃይል ሲመጣ ቁጭ ብሎ እንኳን የተቀመጠ ብዙ ሰዎች ወደቁ። እግዚአብሔር የተመሰገነው እና ያንን ሁኔታ ያስተዋወሰኝ አያችሁት? ሁሉም በአንድ ልብ ሆኖ አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ ኦ ብሎ መጣ። ተቀምጠው የነበሩበት ስፍራ ምን ሆነ? ሞላው ይላል። ጢም ማርጎ ሞልቶታል በሙሉ። እዚህ ቦታ ነው የመጣው ብላችሁ ዞር የምትሉት አይደለም፣ ወይም እዛ ነው ብላችሁ ወደፊት የምታውታል፣ ወይም ወደ ጎን ወይም ወደ ላይ ወይም ወደ ታች አይደለም። ሁሉም ቦታ ነው አንድ ጊዜ ሞላው። እግዚአብሔር የተመሰገነ ይሁን። ይሄ የመጣው ማጋ ነው? አድራሻው እነሱ ጋር ነው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። እንደ እሳትም የተከፋፈሉ ልሳኖች ብቅ 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 በማለት ጀመሩ። በእያንዳንዳቸውም ላይ ምን አረጉ? ተቀመጡባቸው። እግዚአብሔር የተመሰገነው። ሌላውን ሲመለከ ሁሉም ጋር እነዚህ ሰዓቶች መጡ። ሁሉም ላይ የመጡ መተመተ ቁጭ አሉ። የሚገርም ነገር ነው። ክብር ለእግዚአብሔር ይሁን። በሁሉም መንፈስ ቅዱስ ምን አረገ? ሞላባቸው። ሞላባቸው ባለስቲ። ክብር ለእግዚአብሔር ይሁን። ውስጣቸው ባዶ ሲሆን መሞላት እንደሚያስፈልጋቸው ነው የምታዩት። የውስጥ ባዶነት ሲሰማችሁ መሞላት እንዳለባችሁ ነው የሚያሳየው። ውስጣችሁ ጥማት ካለ በቃ ያረካ ባዶነት ከተሰማችሁ መጠማታችሁን የሚያሳይ መንፈሳዊ ጥማት ነው የሚያሳየው። ኮካ በጠጡ ሹዋ የሚያረግ ነገር ያገሳችሁ አይሆን። የመንፈስ ቅዱስን ጥማት የሚያሳይ ጥማት በሰዎች ውስጥ አለ የሚፈጠር። መንፈሳዊ ረሃብ አለ፣ መንፈሳዊ ጥማት አለ እና በውስጣችን ያለ ባዶነት አለ። አያችሁት? ሞላባቸው። በሁሉም መንፈስ ቅዱስ ሞላባቸው። ከዛስ ጌታ ኢየሱስ የተናገረው ነገር ሲሆን እናያለን። በእኔ የሚያምን መጽሐፍ እንዳለ ከሆዱ የህይወት ውሃውን ምን ያረጋል? ይፈልቃል። ተመልከቱት ምን እንደሚሆን። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። 120ውም ነው የተናገሩት። አንዱ ትንቢት፣ አንዱ ሳቅ፣ አንዱ ደስታ፣ አንዱ እንደዚህ የተለያየ አይነት ነገር አይደለም። በሁሉም መንፈስ ቅዱስ ሞላ። ሁሉም በልሳን ይናገሩ ጀመር። ክብር ለእግዚአብሔር ይሁን። ስለ ልሳን ኢየሱስ ክርስቶስ አልነገራቸው። ሁሉም በቃ በመንፈስ ቅዱስ ተሞልተው አንድ ጊዜ ተተረተሩ በልሳን። ክብር ለእግዚአብሔር ይሁን። 120 ህዝብ በተሰበሰበበት ቦታ በአንድ ጊዜ በመንፈስ ቅዱስ ተሞልቶ በልሳን ሲናገር በአይነ ህሊናቸው አስቡ ምን እንደሚሆን። እዚህ ያለን እንኳን አንድ ጊዜ መንፈስ ቅዱስኛ ላይ ወርዶ አንድ ጊዜ ብንለቀው እርግጠኛ ነኝ ፈረንጆቹ ሁሉ ተሰብስበው ምን መጣ ነው የሚሉት። ክብር ለእግዚአብሔር ይሁን። አያችሁት? ከሰማይ በታች ካሉ ህዝብ ሁሉ አያችሁት? ቀድም ያልኳችሁን በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምጽ በሆነ ጊዜ ህዝቡ ሁሉ ተሰበሰቡ። እግዚአብሔር ዓላማ አለው ብያችኋለሁ። መንፈስ ቅዱስ የሚወርደው ለግላዊ ነገር ብቻ አይደለም። ፐርፐዝ አለው፣ ሚሽን አለው። ያለ ዓላማ አይደለም። ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ሰው በሙሉ እነዚህ የገሊላ ሰዎች ናቸው፣ የአይሁዳውያኖች ናቸው፣ ግን በራሳቸው ቋንቋ ከተለያየ አገር የመጡ ናቸው። እያንዳንዱ የራሱን ቋንቋ ይሰማል። እዛ ምንድን ነው እሱ አሉ። ምን እንደሚሆን ተመልከቱ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛስ እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? የጳርቴና የሜድ የኢላሜጥ ሰዎች በሁለት ወንዝ መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርጊያም በጵንፍልያም በግብጽም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁድነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። ሃሌሉያ! እንዴት ደስ ይላል! እነዚህ 120 ደቀ መዛሙርት የእግዚአብሔር መንፈስ በውስጣቸው ሞልቶ ከውስጣቸው ሲፈልቅ እነዚህ ሁሉ የተዘረዘሩ ሰዎች በገዛ ቋንቋቸው ሲናገሩ ይሰማሉ። ምንድን ነው ይሄ ነገር? ሁሉም ተገርመው አመንትተው እርስ በርሳቸው እንጃ ይህ ምን ይሆናሉ። እነሱም ማቆም አልቻሉም። በቃ እርስ ምንድነውሱ? ምን እንጃ ምንድነውሱ? ምንድነውሱ ይሄ? አሁን እኔና እናንተ ብዙ ስለ መንፈስ ቅዱስ ስለሰማን ነው። እንዲህ ያለ ነገር አልነበረም በፊት። ሰዎች አላደረጉም፣ አልሆኑም። ይሄ ሲሆን ብታው ምን ይስማቸዋል? የሚገርም ነገር ነው። ምን ልትሉ ትችላላችሁ? አንዳንዶች ደግሞ ምን አሉ ተመልከቱ። ሌሎች ግን ያፌዙባቸው፣ መቼም ፌዘኛ በዋልተኛ አይጠፋም፣ ጉሽ ወይን ጠጅ ጠግበዋል አሉ። ምን ማለት ነው? ሞቅ ብሏቸዋል አሉ። ለምን? ሰው በልሳን ሲናገር እንዲሁ ዝም ብላችሁ ስታዩት ምን ተባተበ አይነት ይመስላል። ሚኮላታተፍ ነገር ሊመስል ይችላል። ሰው ምንም ቢሆን የመኮለታተፍ ነገር ባያዩ ኖሮ እንደዚህ አይሉም። ቁጭ ብሎ እንደዚህ ሰዎች ሲነጋገሩ ልክ እኔ አሁን እንደምሰብከው ሰክሯል ብሎ የሚለኝ ሰው የለም። ምኑ ነው የሰከረው የሰው ሊባል የሚያስችል ነው። ግን እነዚህ ግን በቃ ምንም ስለሌላ አስቡ ብቻ ይለቁታል በልሳን። ትንሽ ጠጥተዋል አሉ። አያችሁት? አሁን ማን ነው መልስ የሚመልሰው? ቁጥር 14 ነገር ግን ጴጥሮስ ከ11ዱ ጋር ቆመ። ድምጹንም ከፍ አድርጎ ማይክሮፎን የለም በዚያን ዘመን ለዚያ ሁሉ ህዝብ የሚሆን ድምጽ እግዚአብሔር በመንፈስ ቅዱስ ኃይል ካልሰጠ የሚሆን አይደለም። ቮሊዩሙን ከፍ ያደረገ አምፕሊፋየር በውስጡ ገብቷል። ክብር ለእግዚአብሔር ይሁን። ድምጹን ከፍ አድርጎ እንዲህ ሲል ተናገራቸው፣ አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን ቃሎቼን አድምጡ ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም ከቀኑ 3ኛ ሰዓት ነውና ነገር ግን ይህ በነብዩ በኢዩኤል የተባለው ነው አራቸው ጴጥሮስ ያልተማረው ሰው የመጽሐፍ ምስጢሩ ሊገባው ጀመረው መንፈስ ቅዱስ ተሞልቷል ምክንያቱም ጌታ ተናግሯል ያለ መንፈስ ቅዱስ ሰው የጌታ አገልጋይ መሆን አይችልም እና አብርሃም በርቶለታል ከመጽሐፍ በነብዩ በኢዩኤል የተባለው ነው እግዚአብሔር ይላል አላቸው በመጨረሻው ቀን እንዲሆናል ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ ዴት ያለ የተስፋ ቃል ነው ይሄ ስጋ በለበሰ ሁሉ ላይ እስኪ ስጋ የለበሳችሁ እጃችሁን አሳዩ እናንተንም ሁሉ ይመለከታል ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ ጎበዞቻችሁ ራእይ ያያሉ ሽማግሌዎቻችሁ ህልም ያልማሉ ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎች ላይ ከመንፈስ ያፈሳለሁ ትንቢትም ይናገራሉ ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ ደግሞ ምሳትም የጥስም ጭጋግ ይሆናል ታላቅ የሆነ የተሰማ የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ የጌታን ስም የሚጠራ ሁሉ ይድናል ክብር ለእግዚአብሔር ይሁን ጴጥሮስ ይሄንን ጥቅስ ተቀሰላቸው ከነብዩ ከኢዩኤል የእስራኤል ሰዎች ይህን ቃል ስሙ ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በርሱ በኩል ባደረገው ተአምራትና በድንቆች በመልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመጸኞች እጅ ሰቅላችሁ ገደላችሁት እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው ሞት ይዘው ዘንድ አይችልምና አልቻለምና ይላችኋል ከዛ በኋላ ዳዊት ስለርሱ እንደዚህ ይላል ብሎ የዳዊትን ጥቅስ የተናገረውን ስለጌታ ትንሳኤ ያወራል ክብር ለእግዚአብሔር ይሁን ከዛ በኋላ ተመልከቱት ቁጥር 31 ላይ ስለ ክርስቶስ ትንሳኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውን መበስበስ እንዳላየ ተናገረ ይህን ኢየሱስን እግዚአብሔር አስነሳው ለዚህ ነገር እኛ ሁላችን ምስክሮች ነን ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትና የምትሰሙትን ምን አረጋው የምታዩትና የምትሰሙትን አላቸው እግዚአብሔር የተመሰገነው ማኒፌስት ያደረገ የተገለጠ ነገር አለ ውስጣዊ ስውር ነገር አይደለም የምታዩትና የምትሰሙትን አፈሰሰው አላቸው ቅድም ያልተጠቀምንበት ሌላ ቃል ነው ያለ ማፍሰስ የመንፈስ ቅዱስ ይፈሳል አፈሰሰው ክብር ለእግዚአብሔር ይሁን ሲመጣ በታላቅ ኃይል እንደሚነጥቅ አውሎ ነፋስ ነው እሳት ሆኖ ነው በላያቸው ተቀመጠው በዚህ ቦታ ሲገለጥ አፈሰሰው ይላል ክብር ለእግዚአብሔር ይሁን የእግዚአብሔር ስም ብሩክ ይሁን እነዚህ ሰዎች ምን ሆኑ ወዲያውኑ ጴጥሮስ ሲናገር ሌሎቹ በልሳን ውስጥ ለውስጥ እየጸለዩ ቀጥለው ሊሆን ይችላል ነገር ግን በዚህ ቦታ ላይ ሰዎቹ ልባቸው ተነካ ይህን በሰሙ ጊዜ ልባቸው ተነካ ጴጥሮስንና ሌሎችን ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው ጴጥሮስም ንስሐ ግቡ አጥያታችሁ ይሰረይ ዘንድ ሁላችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ እናንተም ጋር ሊመጣ ነው አላችሁ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና ይላል የተናቸው እነዚህ ሩቅ ያሉት ይኸውኛ አለን ገናም የሚመጡ ካሉ ደግሞ ጌታ እስኪመጣ ድረስ የሚመጡ ብዙዎች አሉ ይሄ በመጨረሻው ስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ያለው እግዚአብሔር ቃል በሰዎች ህይወት ላይ ይፈጸማል ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን እነዚህ ደቀ መዛሙርት ይሄ ሁኔታ እንዴት ሆነ መንፈስ ቅዱስ ከሞላባቸው በኋላ ከውስጣቸው የወጣው በምንድን ነው 120ውን በልሳን ይናገሩ ነበር ዛሬ እንኳን አሁን ምን ነገራችሁን ትርጉም እንደዛ ብሎ ሚል ደፍሮ የሚናገር ሰው የለም የዛሬ 25 27 30 አመት በፊት ምናነባቸው መጽሐፍቶች የመንፈስ ቅዱስን የጸጋ ስጦታዎች አመነን በተቀበልንበት ጊዜ ያንን የሚቃወሙ ጸሐፊዎች ነበሩ። እንዴትኛ ያለን መንፈስ ቅዱስ እንዴት በሌሎች ጋር ይመጣል እንዴ? ይሄማኛ የለንም ማለት ነው አይነት ነውና ኮምፕሌክስ ይመስላል እና ሳይኮሎጂካል ፕሮብሌም ነው። እና መንፈስ ቅዱስ በልሳነ ሲሴሽኒስት ይባላሉ። መንፈስ ቅዱስ ሥራውን በሐዋርያት ዘመን ሰርቶ አቁሟል ብለው የሚያምኑ ሰዎች ናቸው። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችን ሞደርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና እና በልሳን መናገራቸውን ሐዋርያቶች ያን ጊዜ ወንጌልን እንዲሰብኩ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳር ድረስ ምስክሮች የተሆናላችሁ ስላለ ለሚሄዱበት ሀገር ሁሉ ቋንቋን የሰጣቸው ብለው ይላሉ። እና የመስበኪያ ቋንቋ ነው ይላሉ። እነ ጴጥሮስ እንግዲህ ለረጅም ጊዜ ዛውስ ከነበሩት መካከል ማርያም ሄዳ አልሰበከችም። ሌሎቹም የጌታ ወንድሞች የተባሉትም በዛ ቦታ አሉ አልሰበኩም እየሄዱ ኢየሩሳሌም ነው የነበሩት። ኢየሩሳሌም ቋንቋው እንግዲህ አረማይክ ነው በብዛት የሚናገሩት በዚያን ዘመን። እና ሊሰብኩ ነው ብለው ይላሉ። መጽሐፍ ቅዱሳዊ አተረጓጎም አይደለም። ልሳን ምን እንደሆነ በስፋት የሚቀጥለው ጊዜ አስተምራለሁ። ይሁን እንጂ በዚህ ቦታ ላይ የነበረው ልሳን በውስጣቸው የመጣ እግዚአብሔር መንፈስ እንደፈለቀ ነው የተናገሩት። የእግዚአብሔርን ታላላቅ ስራዎች በልሳኖቻችን ይናገራሉ። እግዚአብሔርን የማድነቅ እግዚአብሔርን የማመስገን የምስጋና የጸሎት መንፈስ ሆኖ በውስጣቸው እንደተገለጠ እንጂ የስብከት ሆኖ እንደተገለጠ አናይም። ይህን በስፋት የሚቀጥለው ጊዜ አስተምራለሁ። ስለዚህ መንፈስ ቅዱስ በውስጣቸው ገብቶ ሲገለጥ የተገለጠው በምንድን ነው? በዚህ ቦታ ላይ በልሳን እንደሆነ እናያለን። 120ውም በልሳን በሐዋርያት ሥራ ምዕራፍ 10 ቁጥር 44 ላይ እንመልከት። ጴጥሮስ በቆርኔሌዎስ ቤት ገብቶ የሆነውን ነገር እናያለን። ጴጥሮስ ይህን ነገር ገና ሲናገር በቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ምን አረገ? ወረደ። ቅድም ብለነዋል ይህን ነገር። ቁጥር 45 ላይ ከጴጥሮስ ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምእመናን በአህዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በምን አወቁ? በልሳኖች ሲናገሩ እግዚአብሔርን ሲያከብሩ ሰምተዋቸዋልና። አያችሁት? ስለዚህ ሰዎች በልሳን ሲናገሩ የመንፈስ ቅዱስ ጸጋ በላያቸው ላይ መፍሰሱን፣ መንፈስ ቅዱስ በላያቸው ላይ መውረዱን፣ በመንፈስ ቅዱስ መጠመቃቸውን የምናውቅበት ምልክት እንደሆነ በዚህ ላይ እናያለን። አሜን። እግዚአብሔር ይመስገን። በልሳኖች ሲናገሩ እግዚአብሔርን ሲያከብሩ ሰምተዋቸዋልና። ልብ በሉ፣ ቆርኔሌዎስ ቤት በአይነ ህሊናችን እዛ ቦታ እንደምንገኝ ሆነ እንመልከት። ጴጥሮስ ገና እየተናገረ ነው ያለው። ይህን ነገር ገና ሲናገር እየሰሙ ነው ሰዎች ያሉት። ቁጭ ብለው እንጸልይላችሁ አይደለም የተባሉት፣ ወይም ደግሞ እግዚአብሔር ለዚህ ሁኔታ እንዲመቻችሁ የሚያደርግ ሁኔታ ማናቸውም ጴጥሮስም አብረውት ያሉትም አላደረጉም። ጴጥሮስ እየተናገረ እያለ ነው አስባለሁ። ቁጭ ብለው ነው የእግዚአብሔርን ቃል እየሰሙ የነበረው። ገና ሲናገር መንፈስ ቅዱስ በእነሱ ላይ ወረደ። ክብር ለእግዚአብሔር ይሁን። ሰዎቹ ጴጥሮስን እንደውም አልጠበቁትም እስኪጨርስ ድረስ። ከውስጣቸው ወጣው ነገር ፈለቀና ወጣ። ክብር ለእግዚአብሔር ይሁን። እግዚአብሔር ሥራ በሚሰራበት ቦታ ብዙ ጊዜ ኦርደር አይጠበቅም። አዎ፣ ሁሉ በስርዓት ይሁን የሚለው ምክንያት አለው፣ ግን እሱን ወደፊት እንማራለን። ምክንያቱም ከመንፈስ ቅዱስ ጋር ልንማረው ከሚገባ ነገር አንዱ ይሄ ነው። ስለዚህ በውስጣቸው ይሄ ነገር ፈሰሰ ፈለቀ እና ጴጥሮስ ጋር የነበሩት ተገረሙ። ልብ በሉ፣ ጴጥሮስ እነዚህ ሰዎች ጋር መሄድ ራሱ አልፈለገም ነበር። እግዚአብሔር ባይናገረው ኖሮ ጴጥሮስ ቆርኔሌዎስና ቤተሰቦቹ ጋር ሄዶ ኢየሱስ ክርስቶስን መሲሁን ሊሰብክላቸው ጨርሶ አይችልም ነበር። እግዚአብሔር ልቡን ያውቃል። ስለዚህ በጾምና በጸሎት ባለበት ቦታ ተመስጦ መጣበት ራእይ ያሳየው እግዚአብሔር እና በትልቅ ሸማ ላይ ተለያዩ አይነት እንስሶች የምድር አራዊቶችን እንስሶችን ያል ተነስተ አርደ ብላ ይለዋል በራእይ። እኔ እንደዚህ አጽያፊ ነገር በልቼ አላቀም አለ። እግዚአብሔር በቤቱ የሚሰባስባቸው ሁሉ ጴጥሮስ እንደዚህ ሲያያቸው የሚጸየፋቸው አይነት ናቸውና ልክ እንደዛ ነው እግዚአብሔር ያሳየው። አይሁዳውያኖች ያለ አይደለም የማይበሏቸው የሚጸየፏቸው ምግቦች እንዳሉ አይሁዳውያኖች የሚጸየፏቸው የማይቀርቧቸውም ሰዎች አሉ። ናርጃል በላም ይሄን እንደዚህ አንዳች በልቼ አላቀም አለ። ርኩስ ነገር አለ። ከዛ በኋላ ተነስተር ደብል እግዚአብሔር የፈጠረውን አታርክስ አለው። አሁንም እንደገና ከዛ ከሱ ተወሰደ ያሸማ ምንድነው እያለ ሲያስብ ጴጥሮስን የሚፈልጉ ሰዎች መጡ። ከቆርኔሊዮስ ጋር የት እንዳለ ሁሉ ተነግሯቸው ነው። ቆርኔሊዮስ ራእይ አይቶ ነው መልአክ ነው መጥቶ የተገለጠለት። ሄደ ጴጥሮስ የሚባለው ቆዳ ፋቂው ቤት አለ እሱን አስጠራ አለው። ከዛ በኋላ ተልኮ የተመጡ ሰዎች ጴጥሮስን ሲጠይቁት ሊገናኛቸው ሳትጠራጠር ከነዚህ ሰዎች ጋር ሂድ አለው። ጴጥሮስ አይሁዳዊ ጥፍንጋላ አይሁዳዊ ነው የእግዚአብሔር ራእይ ነው ያለሰለሰው። እግዚአብሔር የተመሰገነ ይሁን። እነዚህ ሰዎች ጋር ሄደ ሲያቸው እግዚአብሔር በጸጋው ባይደግፈው ባይረዳው ጴጥሮስ እዛ መነሱ መካከል ቁጭ ብሎ እንኳን የህይወትን ቃል ምንም ነገርም የሚያደርግ ሰው አይደለም። ከብዙ ጊዜ በኋላ እንኳን ተቸግሯል ጴጥሮስ። ብዙ ጊዜ ይሄ ነገር ማይንድ ውስጥ እንዴት ያለ ከባድ ስፍራ እንዳለው ነግራቸው አልችልም። ይሁን እንጂ ገና ቃሉን ሲናገር ጴጥሮስ ለዚህ ሁኔታ እነሱንም አላመቻቸም። የእግዚአብሔርን ጸጋ ነው የምናየው። እግዚአብሔር ሰዎችን ሲቀበል የጸጋውን ጥልቀት እናያለን። ጴጥሮስ ቁጭ ብሎ ገና እየተናገረ ያለ ቃሉን በሰሙት ሁሉ ላይ ይላል ቃሉን በሰሙት ሁሉ በልስቲ አንዳንዶችን መርጦ አይደለም ሁኔታቸውን አይቶ አይደለም ቃሉን በሰሙት ሁሉ ቃሉን በሰሙት ሁሉ እኔን አይመለከተም እንደትሉ ቃሉ ጋር ቃሉን የሚሰማ ልባለሽ አለ ይሄን ነው መጠየቅ። ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። ክራይቴሪያ ሌላ የለም። ምክንያቱም ጌታን እናምነው በእኔ የሚያምን ብሏል። ጌታን እናምነው እምነት ከመስማት ነው የሚመጣው። የእግዚአብሔርን ቃል የሚሰማ ሁሉ ላይ የእምነት መስማት ያለበት በልቦና የመቀበል ጸጋ ባለበት ሁኔታ የሚሰማ ሁሉ ላይ መንፈስ ቅዱስ ይመጣል። ክብር ለእግዚአብሔር ይሁን። ስለዚህ እነዚህ ሰዎች በመንፈስ ቅዱስ ሲሞሉ በልሳኖች ሲናገሩ እነ ጴጥሮስ አዩ። ቁጥር 47 ጴጥሮስም እንደሚል ተመልከቱት። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ መንፈስ ቅዱስን የተቀበሉ አለ። እንዴት ነው የተቀበሉት? የእግዚአብሔር መንፈስ ደረጃ እንዳታወጡት አለ አይደለም። የራሳችንን ቅባት ያዋደድን የሌላውን ዝቅ እንዳናረግ እንደኛ አለ ጴጥሮስ። እነዚህ በጣም በጌታ የተመረጡ ሐዋርያቶች ናቸው። ቆርኔሊዮስ ቤተሰቦች አህዛቦች ናቸው። ነገር ግን ውድ የጌታ ልጆች በዚህ ቦታ ተመልከቱ፣ እንደኛ መንፈስ ቅዱስን የተቀበሉ። ስለዚህ መንፈስ ቅዱስ እኔና እናንተ በአገልግሎት እንለያያለን። ጌታን በማገልገል ያሳለፍናቸው ዘመናቶች የህይወት ታሪክ ሂደታችን ብዙ ነው ይለያያል። ግን የተቀበልነው መንፈስ በላያችን ላይ መጣው መንፈስ ግን አንድ ነው። ለአንዱ እንደዚህ አለ ለሌላው እንደዚህ አለ አይደለም። መንፈስ ቅዱስን በደረጃ መመደብ ማለት አንድ ፐርሰንነቱን መክፈል ነው። ሁለተኛ መንፈስ ቅዱስን አለ አይደለም እንዴ ነው እግዚአብሔር እኔና እናንተ ከሰውነታችን ክፍል ሁሉም ሰውነታችን ነው አለ አይደለም። እና አንድ ነገር አትክልት ስንበላ አለ አይደለም ሸንኮራ ብትበሉ አለ አይደለም ማትበሉት ክፍል አለው ምትበሉት ክፍል አለው። እግዚአብሔር ግን ዳርና ድንበሩ ምሉ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር ሪሞት ፓርት የሚባል የለም። እግዚአብሔር በሁለመናው ፍጹም ነው። በስፍራና በቦታ ተካሎ የሚቀመጥ አምላክ አይደለም። ክብር ለእግዚአብሔር ይሁን። ስለዚህ እንደኛ ነው መንፈስ ቅዱስን የተቀበሉት አለ። እግዚአብሔር የተመሰገነ ይሁን። በሐዋርያት ሥራ ምዕራፍ 19 ላይ መንፈስ ቅዱስ በ120ዎቹ ላይ ገብቶ ከውስጣቸው ሲፈስ በልሳን ተናገሩ። የቆርኔሊዮስ ቤተሰቦችም በሐዋርያት ሥራ ላይ سنመለከት እንደዚሁ በመንፈስ ቅዱስ ተሞልተው በልሳን ተናገሩ። ምዕራፍ 10 ቁጥር 44 46 የሐዋርያት ሥራ ምዕራፍ 19 ላይ ደግሞ ቁጥር 6 ላይ سنናይ ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው በልሳኖችም ተናገሩ ትንቢትም ተናገሩ ይላል። ከሁለቱ አንዱ ትንቢት ባለበት ልሳን ቀረም ይባል አይደለም። ምን ጊዜም ልሳን ሲቀር አይታይም። የሚገርም ነገር ነው። በ120ውም ላይ ታይቷል። የቆርኔሊዮስ ቤተሰቦች ሁሉ በልሳን ተናገሩዋል። እንደገና ደግሞ እነዚህ ኤፌሶን ሰዎች ከ20 አመት በኋላ እነዚህ ሰዎች ካኑ ኢማጂን ከ20 አመት በኋላ እና ሲያገኛቸው ጳውሎስ ጠየቃቸው ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እንዳለ እንኳን አልሰማንም አሉ። እንዴ በምን ተጠመቃችሁ? በዮሐንስ ጥምቀት። ዮሐንስማ ከርሱ የሚበልጥ እንዳለ ተናግሮ እኮ ነው አገለግል የነበረው አላቸው። ስለ ኢየሱስ ነገራቸው። ከዛ በመንፈስ ቅዱስ ደግሞ እንዲሞሉ በውሃ ጥምቀት ከተጠመቁ በኋላ እጁን ጫነባቸው መንፈስ ቅዱስ ወረደባቸው ቃሉ እንዲላል በልሳኖችም ተናገሩ ትንቢትም ተናገሩ። አሜን። እንግዲህ እንመልከት በመንፈስ ቅዱስ እንደተሞሉ የተነገረላቸው ሁሉ በልሳን መናገራቸው በዚህ ቦታ ላይ ጥቂት ነው ያየነው። ሐዋርያት ሥራ ላይ አይተናል። የቆርኔሊዮስ ቤተሰቦችን አይተናል። እነዚህ ኤፌሶን ሰዎች በሐዋርያት ሥራ ምዕራፍ 19 ላይ አይተናል። ሌሎችስ ለምሳሌ እንመልከት። በመጽሐፍ ቅዱስ ውስጥ ስናይ በምዕራፍ 8 ላይ እንመልከት። ሐዋርያት ሥራ ምዕራፍ 8 ላይ በኢየሩሳሌም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ቁጥር 14 ላይ ሰምተው ጴጥሮስንና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስም ብቻ ተጠምቀው ነበር እንጂ ከነርሱ በአንዱ ላይ እንኳን ገና አልወረደም ነበርና። አምነዋል፣ ግን መንፈስ ቅዱስ ገና ምን አላረገም ይላል? አልወረደም። ባለፈው እንደነገርኳችሁ ሳስተምር ይሄንን የመንፈስ ቅዱስን ትምህርት ሲጀምር መሰረት የሆነ ነገር በህይወታችሁ እንዲጣል አስተምራለሁ። ሰው ጌታን የሚያምን ሰው ያለ መንፈስ ቅዱስ አማኝም አይሆንም። ዳነ የሚባል ሰው የጌታ ጸጋ በህይወቱ ውስጥ የእግዚአብሔር መንፈስ በህይወቱ ይኖረዋል። በዚህ ጉዳይ ላይ የተለያየ አተረጓጎም የሚከተሉ ሰዎች አሉ። ወንጌል ተሰብኮለት ጌታን ያመነ ሰው መንፈስ ቅዱስ ሳይኖረው የኢየሱስ ክርስቶስ መንፈስ የሌለው ከሆነ ግን ይሄው የርሱ ወገን አይደለም ይላል። ስለዚህ አንድ ነገር ማስተዋል አለብን። ምናልባት አንዳንድ ሰዎች ከዚህ ጋር ማህር ትምህርት ያስተምሩ ሊገጥማችሁ ይችላል። መንፈስ ቅዱስ ካልተጠመክ በልሳን ካልተናገርክ ወይም ደግሞ ወረደብኝ ወይም ደግሞ ጠጣሁት የሚለውን ያየናቸውን ሁኔታዎች ሳትለማመድ መንፈስ ቅዱስ የለህም ብለው ሊሉ ይችላሉ። አንዳንድ ሰዎች እነዚህ የሚሉ ሰዎች አሉ። በፍጹም ስህተት ነው ይሄ። ለምን? ጌታን የሚቀበል ሰው ጌታን በሰውነቱ አይቀበለውም። በአካሉ ኢየሱስ በክብር በሰማይ ነው። ግን ጌታን ስንቀበል ግን በህይወታችን ውስጥ የሚካሄደው ዳግም ልደት የእግዚአብሔር መንፈስ በውስጣችን በመግባቱ የሚሰራ ስራ ነው። ክብር ለእግዚአብሔር ይሁን። ሐዋርያቶች ጌታ ኢየሱስ ክርስቶስ ሞቶ ሲነሳ እፍ ብሎባቸው መንፈስ ቅዱስን ተቀብለዋል። መንፈስን ተቀበሉ ይላል። ሁለት ሶስት መንፈስ የለም። አብ ወልድ መንፈስ ቅዱስ አንድ አምላክ አምላክነቱን በሶስትነት የገለጠ እግዚአብሔርን ነው ምናምነው። ስለዚህ መንፈሱ አንድ ነው። አንድ መንፈስ ብለን ነው እኛ ምናምነው። እፍ ብሎባቸው ተቀበሉ። የእግዚአብሔር መንፈስ ነበረባቸው። መንፈስ ቅዱስ መውረድና መጠመቅ የተለየ ነገር እንደሆነ ነው የምናየው። ግልጽ ነው የጌታ ልጆች? ስለዚህ በዚህ ቦታ ላይ የሰማርያ ሰዎች የጌታን ቃል ሰሙ፣ በኢየሱስ ክርስቶስ አመኑ፣ ተጠመቁ። መንፈስ ቅዱስ ግን ገና በላያቸው ላልወረደባቸው ብዙዎቻችን እንደገጠመን የቆርኔሊዮስ ቤተሰቦች የተለዩ ናቸው። የእግዚአብሔር ቃል ሲነገራቸው ገና ቃሉን እየሰሙ ሳሉ መንፈስ ቅዱስ ወረደባቸው። አያችሁት? እነዚህኞቹ ግን መንፈስ ቅዱስን ሳይወርድባቸው ጌታን አምነው የውሃ ጥምቀት ሁሉ የተጠመቁ ናቸው። ቁጥር 18 በዚያን ቁጥር 17 በዚያን ጊዜም እጃቸውን ጫኑባቸው መንፈስ ቅዱስንም ተቀበሉ ይላል። 18 ላይ ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸው። እጄን የምጭንበት ሁሉ መንፈስ ቅዱስ ይቀበል ዘንድ ለእኔ ደግሞ ይህን ስልጣን ስጡኝ አለ። ይህ ሰው የጠንቋ የነበረ ነው እና እግዚአብሔር በሚሰራቸው እንደዚህ አስደናቂ ስራዎች ልቡ ተነካ። ከሱ በሱ ውስጥ ካለ ከሰይጣን ኃይል ይልቅ የበረታ እግዚአብሔር ጣት እንዳለ አይቶ ተደንቆ የእግዚአብሔርን ቃል ይሰማ ነበር። ፊሊጶስ ይሰብከው እንተመልከቱ አሁን በዚህ ቦታ ላይ እንደገና ምንድነው የሚለው? ስጦታ ነው ይሄንን መንፈስ ቅዱስን ስጦታ እኔም ደግሞ ለሰዎች ማደል እንድችል ስልጣን እንዲኖረኝ ስጦኝ ብሎ ስጦታ ይዞላቸው መጣ። የሚገርም ነገር ነው። እና በጥንቆላ ልሆን ቢለው በዚህኛው ደግሞ ሊመጣ ነው። እንግዲህ ታያችሁ በገንዘብ ያገኝ ኖሮ ምን ሊሆን ነው? ስንትና ስንት ገንዘብ እየቸበቸበ ባለጠጋይ ሰውዬ እንደሚሆን አስቡ። እና በእንደዚህ ያለ አይነት ሁኔታ ጴጥሮስ ስምዖንም አይቶ ይህን ጥያቄ ጠየቀ። መንፈስ ቅዱስ እንዲሰጥ ይቅርታ፣ መንፈስ ቅዱስ እንዲሰጥ ባየ ጊዜ የሚለውን ቃል ልብ በሉት። እነዚህ ሰዎች በልሳን አልተናገሩም፣ ነገር ግን የእግዚአብሔር ቃል እንደሚነግረን መንፈስ ቅዱስ እንዲሰጥ ባየ ጊዜ። እንዴት ነው ያየው? ምንም ከዚህ በላይ ብዙ መሄድ ላንችል እንችላለን፣ ግን አንድ ነገር ግን እናስብ። ምንድን ነው ያየው? የቆርኔሌዎስ ቤተሰቦች መንፈስ ቅዱስ እንደወረደባቸው በምን አወቁ? በልሳኖች ሲናገሩ ሰምተዋልና። ፕሮባብሊ አልተጻፈም፣ ነገር ግን መንፈስ ቅዱስ እነዚህ ሰዎች ሲወርድባቸው በልሳን ሲናገሩ ያየው ነገር እንዳለ ይገመታል። ግን መጽሐፍ ቅዱስ ምንም አይልም። የማይለውን በግድ ልንል ልንገፋ አንችልም። እግዚአብሔር የተመሰገነ ይሁን። ስለዚህ አንድ ነገር አይቷል። እንደዚሁ ዝም ብሎ አይደለም። እንደዚህ ውስጥ ለውስጥ በቃ ተቀብለሃል ተብሎ በደለላ የሚያልፍ ነገር አይደለም። አንድ ነገር አይቷል ሰዎቹ ላይ። ገንዘቡን አውጥቶ ባካችሁ ይህን እንዴ እንደዚህ የሚያደርግ ነገር ካለ ሰዎች የማይችሉትን ነገር የሚያናገር የሚያስደርግ ነገር ካለ ይህን ስጡኝ ብሎ እንዲጓጓ ያደረገው የታየ ነገር አለ እዛ ቦታ ላይ። እዚህ ላይ ባይገለጥም መጽሐፍ ቅዱስ በሰዎች ሕይወት ውስጥ መንፈስ ቅዱስ ሲሞሉ ያለውን ነገር ሁሉ ሪኮርድ አለማድረጉ ችግር ላይ ሊጥለን ይችላል። ግን አንድ ክሉ እናገኛለን። እግዚአብሔር የተመሰገነ ይሁን። የቆርኔሌዎስ ቤተሰቦች በልሳን እግዚአብሔርን ያክብሩ እንጂ ሌሎቹ ደግሞ ሲያከብሩ ባይታይም በአንድ ሁኔታ ላይ መልስ እናገኛለን። በሐዋርያ ሥራ ምዕራፍ 9 ቁጥር 17 ላይ ሐዋርያ ጳውሎስ ጌታን ከተገናኘው በኋላ አይኑ ማየት አቃተው። ከዛ በኋላ የእግዚአብሔር ሰው ሐናንያ ወደ ጳውሎስ ጋር ሄዶ እንዲጸልይለት ጌታ በራእይ ይናገረዋል። ሐናንያ ምን እንደሚለው ተመልከቱ። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱ በመጣህበት መንገድ የታየህ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ የሞላብህ ዘንድ ላከኝ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ፣ ያን ጊዜም ደግሞ አየ። ተነስቶም ተጠመቀ፣ መብልም በልቶ በረታ። በደማስቆም ካሉት ደቀ መዛሙርት ጋር ጥቂት ቀን ኖረ። ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራቦች ሰበከ። በልሳን እንደተናገረ አይታይም። ወዲያውም እንደ ቅርፊት ያለ ተመልከቱ፣ ላከኝ ነው። መንፈስ ቅዱስ ይሞላበት ዘንድ ላከኝ ካለ በኋላ ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ፣ ያን ጊዜም ደግሞ አየ። ተነስቶም ተጠመቀ፣ ደግሞ መብልም በልቶ በረታ። እግዚአብሔር የተመሰገነ ይሁን። ብዙ ጊዜ ይህን ክፍል የራባቸው ሰዎች ይጠቅሱታል። በልቶም በረታ ይላሉ እና ሲደክማቸው እግዚአብሔር ይመስገን። በዚህ ቦታ ላይ ጳውሎስ በልሳን እንደተናገረ አልተጠቀሰም እና ሐዋርያው ጳውሎስ በውስጡ የገባው መንፈስ ቅዱስ እንዲሞላ ብህን የላከኝ አለው እና የሞላው ነገር ይፈሳል ብለናል። እንዴት ነው? ውጦ ቁልጭ ነው ወይስ እንዴት ነው? ወይ ስብከት ብቻ ነው የተገለጠው ወይስ እንዴት ነው? ነው አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 18 እስከ 19 ግልጥ ነገር እናያለን። ሐዋርያው ጳውሎስ በዛ ቦታ ላይ ለነዚህ ቆሮንቶስ ሰዎች ሲናገር ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ ይላል። እንደውም ሐዋርያው ጳውሎስ በአንድ ልሳን አይደለም የሚናገረው፣ በምን በስንት ልሳኖች ነው? በብዙ ቁጥር ነው የሚናገረው። በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ፣ ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ አምስት ቃላት በአእምሮዬ ልናገር እወዳለሁ። ስለዚህ መንፈስ ቅዱስ ወደ እኔና ወደ እናንተ ጋር ሲመጣ በውስጣችን የልሳን ነገሮች ሊገለጡ ይችላሉ። ልሳን ሳይናገሩ ሰዎች በመንፈስ ቅዱስ ተሞልተዋል ማለት ይቻላልን? አዎ እንደዛ ያለ አይነት ሁኔታ ሊሆን እንደሚችል አምናለሁ በበኩሌ። ብዙ የእግዚአብሔር ሰዎች ያምናሉ። በመንፈሳዊ እንቅስቃሴ ውስጥ በጣም የዱሮ ፔንቴኮስታሎችን አስመልክቶ በ1906 በዚህ በአሜሪካን ሀገር የመንፈስ ቅዱስ እንቅስቃሴ ሲመጣ በዚያን ዘመን የነበሩ የዱሮዎቹ ፔንቴኮስታሎች የመንፈስ ቅዱስ እንቅስቃሴን የሚያምኑት በልሳን ካልተናገረ እንደውም ሰው መዳኑንም እንኳን እስከሚጠራጠሩ የሚቸገሩበት ሁኔታ አለ። ነዚህ ድነው የጸለዩ እንደተሞሉ ሁሉ ይጣፋቸዋል አንዳንድ ጊዜ። ምክንያቱም ሰው ሁሉ ጊዜ ያገኘውን ነው የሚያዋድደው። እና እንዴ ከዛ በፊት አልዳንክም ነበር ወይ? መጽሐፍ ቅዱስንስ እንዴት ልታነብቻል ከሚል ጥያቄ ነው መጠየቅ የሚያስፈልገው። እና ምንድነው እንደዚህ ያለ አመለካከት ያላቸዋል ብዙዎች፣ በጣም ብዙዎች መንፈስ ቅዱስ በልሳን ካልተናገረ ሰው በመንፈስ ቅዱስ አልተሞላም ብለው የሚያምኑ አሉ። ከዛ በኋላ ካሪዝማቲክስ የሚባሉ ደግሞ ተነሱ። እነዚህ ሁሉ የተነሱባቸው ዓመተ ምሕረት ስንመለከት የመንፈስ ቅዱስ እንቅስቃሴ መጀመሪያ መንፈስ ቅዱስ 1901 ዓመተ ምህረት አካባቢ ነው። በ1960 ላይ የካሪዝማቲክ መንፈሳዊ እንቅስቃሴ እንደመጣ እናያለን። እና በካሪዝማ ማለት ምን ማለት ነው? የግሪክ ቃል ነው። የመንፈስ ቅዱስን የጸጋ ስጦታ ለመግለጽ መጽሐፍ ቅዱስ የሚጠቀምበት የግሪክ ቃል ነው። ስለዚህ እነዚህ ካሪዝማቲክ አማኞች መንፈስ ቅዱስ የሚሰራውን ስራ በሁለ ገብነት ብዙ የጸጋ ስጦታዎችንም ባካተተ መልክ ነው መታየት ያለበት እንጂ በልሳን ላይ ብቻ መተኮሩን የማይደግፉ ናቸው። ከዛ በኋላ ደግሞ ቆይቶ ደግሞ ሌሎች አይነት እንቅስቃሴዎች መጡ እና በ1980 በአሜሪካን ሀገር ሰርድ ዌቭ ወይንም የመንፈስ ቅዱስ እንቅስቃሴ ሚሽን ላይ ኢንተርሴሰሪ ፕሬየር ላይ የቤተክርስቲያን እድገት ላይ የሚያተኩር አይነት እንቅስቃሴ ላይ የሚያተኩሩ መጡ። ልሳንና ስጦታዎች ላይ ብቻ አይደለም ማተኮር ያለብን፣ የምልጃ ጸሎቶችን፣ መንፈሳዊ ውጊያዎችን ደግሞም ወንጌልን ስራ የማሰራጨት ነገር ላይ ትኩረት የሚሰጡ አይነት ናቸው። ብዙዎቹ እነዚህ የሰርድ ዌቭ ወይንም ደግሞ ካሪዝማቲክ አካባቢ ያሉት በልሳን የግድ ሰው መናገር እንዳለበት ያለውን ብዙዎቹ እንትን አይሉም፣ አይቀበሉም። ሰዎች በልሳን ሳይናገሩ የመንፈስ ቅዱስ ጸጋ በሕይወታቸው ሲሰራ ሊታይ እንደሚችል ያምናሉ። ግልጽ ነው ወገኖቼ? አዎ። እኔ ባለኝ በመንፈሳዊ ልምምድ እንዳየሁት ብዙ ሰዎች በልሳን መናገር በአንዳንድ ሁኔታ ከመንፈስ ቅዱስ ጋር የመተባበር ችግር አለባቸው። እና በመንፈስ ቅዱስ ተሞልቶ በልሳን መናገር በጣም የሚፈልጉ ሰዎች በጣም ሲምፕል በሆነ ካውንስሊንግ ተደርጎላቸው ብዙዎቹ በውስጣቸው ልሳን ሁሉ እንዳለ የታወቃቸው አውጥቶ መናገር ግን አይችሉም። እና ያንን ስለ ልሳን ሳስተምር አሳያችኋለሁ። ስለዚህ በአጠቃላይ መንፈስ ቅዱስ በእነዚህ ቅዱሳን ውስጥ ገብቶ በውስጣቸው የሞላው ሲፈልቅ እናያለን። እና በሕይወታችሁ የእግዚአብሔር መንፈስ ሲገባ የሚመጣው ከውስጣችን ገብቶ ሊወጣ ነው፣ ሊገለጥ ነው። ክብር ለእግዚአብሔር ይሁን። ኃይል ይሰጠናል። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ቃል ለመናገር በድፍረት እንድንሞላ ያደርገናል። በሌሎች ጊዜያቶች ያልነበረን መንፈሳዊ ሴንሲቲቪቲ ሁሉ ይኖረናል። ይህንን በዝርዝር በመንፈስ ቅዱስ የሚኖር ሕይወት እንዴት እንደሆነ ሳስተምር አሳያችኋለሁ። ዛሬ ከተማርነው ትምህርት ይዛችሁ እንድትሄዱት ምፈልገው ነገር አለ። ጌታችን በዮሐንስ ወንጌል ምዕራፍ 7 ላይ ከበዓሉ በኋለኛው ሰዓት ላይ በሕዝብ መካከል ቆሞ ድምፁን ከፍ አድርጎ እንደዚህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ምን ያርግ? ይጠጣ። መንፈስ ቅዱስ ጥማት ያላቸው ሰዎች ጋር ነው የሚመጣው። ትጠማላችሁ? እግዚአብሔር መጠማትን ይስጣችሁ። እግዚአብሔር የምትጠሙ ከሆነ ማንም አገልጋይ የሆነ እንደዚህ ያደረገ እንደዚህ የሆነ ክራይቴሪያዎች የሉትም። ወንድ ሴት የለም፣ በእድሜ አይከልልም። ማንም የተጠማ ቢኖር ወደ እኔ ይምጣና ምን ያርግ? ይጠጣ። ጌታ ኢየሱስ ክርስቶስ ሳይነቅፍ በልግስና የሚሰጥ ጌታ ነው። ስለዚህ በውስጣችሁ የመንፈስ ቅዱስን የጸጋ ስጦታዎች የመንፈስ ቅዱስን ሙላት የመንፈስ ቅዱስን መጠጣት በዛሬ በእግዚአብሔር ቃል ላይ እንደምናየው ጥማት በውስጣችሁ ካለ ጌታ ሆይ መንፈስን አጠጣኝ ልትሉት ትችላላችሁ። ክብር ለእግዚአብሔር ይሁን። ውስጣችሁ ባዶነት ከተሰማው በመንፈስ ቅዱስ ሙላኝ ልትሉት ትችላላችሁ። እግዚአብሔር ይናገራናል በህይወታችን ውስጥ ሰው ጥማቱን ያያል እና መጠጣት ይፈልጋል ይምጣና ይጠጣ ነው ያለው ስለዚህ ጥማት በውስጣችሁ እንዲኖራችሁ በጣም ኢንካሬጅ አረጋችኋለሁ እግዚአብሔር ተመሰገነ ይሁን አርብ አርብ በዚህ ቤተክርስቲያን የሚኖረን የጸሎት ፕሮግራም በወሩ መጨረሻ ላይ ይሄንን ሁኔታ ተግባራዊ ለማድረግ የሚረዳ ነው ዞቻችሁ ስራችሁ የማይመቻችሁ ሰዎች አላችሁ ነገር ግን በዚህ ቦታ ለመንፈስ ቅዱስ ሙላት እንጸልያለን ኢቭን ፕሮግራም ካለቀ በኋላ እኔ መንፈስ ቅዱስ መሞላት ፈልጋለሁ ጸልዩልኝ ካላችሁ ይጸልይላችኋል ጌታ መልካም ነው በመንፈስ ቅዱስ ይሞላችኋል ክብር ለእግዚአብሔር ይሁን ስለዚህ መንፈስ ቅዱስ የጸጋ ስጦታ ለናንተና ለልጆቻችሁ ጌታ አምላካችንም ወደርሱ ለሚጣራቸው በሩቅ ላሉ ሁሉ ነው ይላል ነው በመጨረሻ ዘመን መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ይሄ ጸጋ ይሄ ድል ሊገታ ሊገደብ አይችልም ሰዎች እግዚአብሔርን ቃል ባለማስተዋል ዱሮ ተደርጓል አንዴ በቃ ከዚህ በኋላ አይሆንም ብለው የሚሉት መጽሐፍ ቅዱሳዊ አይደለም ክብር ለእግዚአብሔር ይሁን መንፈስ ቅዱስ ባይወርድ ኖሮ እኔ እዚህ ቦታ ልገኛ አልችልም ነበር ያለ መንፈስ ቅዱስ የማናልፋቸውን ጨለማ ዘመኖች ድግድግ ጨለማዎች የኮሙኒስት በኮሙኒስት ዘመን ውስጥ ስንት አይነት ከባድ ሁኔታዎችን ተቋቁመን ሰብረን እንድንሄድ የረዳን እግዚአብሔር መንፈስ ነው ዛሬም ያ መንፈስ ይሰራል ክብር ለእግዚአብሔር ይሁን እንጸልይ ጌታችን እናመሰግናለን እና ከብርሃለን ኦ የናዝሬቱ ኢየሱስ